Voice of America.
ኢትዮጵያ በእስር ላይ የሚገኙ ሰዎችን ሰብአዊ መብቶች በመጣስ ሰዎችን ኢሰብአዊ በሆነ መንገድ በማሰቃየትና ሰብዕናን በሚያዋርድ ሁኔታ በመያዝ በዓለም አቀፍ ተቋማትና በሀገር ውስጥ ተቃዋሚዎች እንዲሁም በመደበኛ ዜጎቿ ስትወቀስ ቆይታለች። ነገር ግን መንግስት ራሱ ያቋቋመው የሰብአዊ መብት ኮሚሽንና አዲሱ ጠቅላይ ሚኒስትር አብይ አህመድ ይህንኑ የሀገሪቱን የመብቶች ጥሰት ታሪኮች እያረጋገጡ ናቸው። ጠቅላይ ሚኒስትሩ ለነዚያ ያለፉ ዓመታት የጭካኔና የስቃይ አድራጎቶች በአደባባይ ይቅርታ እስከመጠየቅ ደርሰዋል። የመንግስት የሽብር አድራጎትም ብለው ጠርተውታል። በተጨማሪም ከወህኒ ቤቱ አካላቸው ጎድሎና ተጎድቶ የወጡ እስረኞች በሀገሪቱ ብሔራዊና የክልል ቴሌቪዥን ጣቢያዎች ጭምር ቀርበው እየተናገሩ ናቸው። እስረኞችን ስታነጋግር የቆየችው ጽዮን ግርማ የተፈቱት ሰዎች መልሰው እንዲቋቋሙ ምን አይነት ድጋፍ ያስፈልጋቸዋል? ድጋፉንስ ሊሰጣቸው የሚገባው ማን ነው? የሚሉና ሌሎችም ጥያቄዎችን አንስታ የሕግ ባለሙያና ከዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ተመራማሪና አጥኚ አካታ ተከታዩን ዘግባለች።
ከኢትዮጵያ እስር ቤቶች ውስጥ እስረኞች መለቀቅ ከጀመሩበት ካለፈው 6 ወር ጀምሮ እስካሁን ምን ያህል ሰዎች ከእስር እንደተለቀቁ ተጣርቶ የቀረበ የቁጥር መረጃ የለም። ምን ያህል ሰዎች ታስረው ነበር? ምን ያህልስ በእስር ቤቶች ቀሩ? ለሚሉ ጥያቄዎች ምላሽ የሚሰጥ አካልም አልተገኘም። በአንጻሩ ከእስር የተለቀቁ እስረኞች መልሶ ለመናገርና ለመስማት የሚከብድ ዘግናኝ የማሰቃየት ተግባራት እንደተፈጸሙባቸው እየተናገሩ ነው። ለማህበራዊ፣ አካላዊና ስነ ልቦናዊ ችግር እንደተጋለጡም ይናገራሉ። እነዚህ ተፈቺ እስረኞች ተመልሰው ወደ ማህበረሰቡ በሚቀላቀሉበት ወቅት የተረጋጋ ህይወት መምራት እንዲችሉ ምን መደረግ አለበት በሚለው የውይይት መነሻ ሐሳብ 3 እንግዶች ጋብዣለሁ። ከአዲስ አበባ አቶ አማሀ መኮንንና አቶ ወንድሙ ኢብሳ የህግ ጠበቆች ሲሆኑ በአብዛኛው ከፖለቲካ ጉዳዮች ጋር በተያያዘ ለሚከሰሱ ሰዎች ጥብቅና በመቆም ይታወቃሉ። አቶ ፍስሐ ተክሌ ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ ናቸው። አቶ ፍስሐ ከሚያብራሩበት ውይይቱ ይጀምራል።
እነዚህ የጸረ ሽብር አዋጅም ሆነ በሌላ እንደዚህ ጋር በተገናኘ መልኩ ታስረው የነበሩ ሰዎች የማሰቃየትና ከሲቪልና ውጭ የሆነ አያያዝ ይደረግባቸው እንደነበር ይታወቃል። ያው የመንግስት ሚዲያ አምኖታል። ያም ላይ እየቀረቡ እየተናገሩ ነው እና መለቀቃቸው ጥሩ ቢሆንም ብዙ መስተካከልና መደረግ ያለባቸው ነገሮች እንዳሉ ግልጽ ነው። አካላዊ ጉዳት ደርሶባቸዋል። ስነ ልቦናዊ ጉዳት ደርሶባቸዋል። ፍትህ አጥተዋል። ከመሰቃየታቸው ባህል በተጨማሪ ደግሞ ተሰቃይተው በሰጡት የእምነት ቃል ወይም ደግሞ ማስረጃ ተፈርዶባቸዋል። ስለዚህ ፍትህ ያጡበትም ነገር አለ። እነዚህ ሰዎች አስፈላጊው ማህበራዊና ህጋዊ የፍትህ ጥያቄያቸው ሊመለስላቸው ይገባል ነው የምንለው። ለምሳሌ ለደረሰባቸው ጉዳት ካሳ ያስፈልጋቸዋል። ይህንን የማሰቃየት እርምጃ የወሰዱባቸው ሰዎች አስፈላጊውን ቅጣት ሊያገኙ ይገባል። ምክንያቱም ቶርቸር ወይም ደግሞ የማሰቃየትና ኢሰብአዊ አያያዝ እንደምታውቁት ዓለም አቀፍ ወንጀል ነው። በተለይ በዚህ ደረጃና በዚህ በተቋም ደረጃ ሲካሄድ ዓለም አቀፍ ወንጀል የመሆን እድሉ ከፍተኛ ነው። ትልቅ ወንጀል ነው ማለት ነው። እና ይህን የፈጸሙ ሰዎች ለህግ መቅረብ አለባቸው ነው የምንለው። ከዛ በተጨማሪ እንግዲህ ይህን እንዲካሄድ ሁኔታውን ያመቻቸ የህግ ስርዓት አለ። ከወንጀለኛ መቅጫ ስርዓታችን ጀምሮ እስከ ጸረ ሽብር አዋጁ፣ ፍርድ ቤታቸውን፣ የዳኞች ሹመት፣ የፍርድ ቤቶች የነጻ የዳኞች ነጻነት፣ እነዚህ ሁሉ አብረው መፈተሽ አለባቸው እና አሁን የታየው ነገር ገና ጅምር ነው። ብዙ መስተካከል እንዳለባቸው ነገሮች እንዳሉ ከተጎጂዎቹ አስፈላጊው ካሳ የገንዘብ፣ የሞራል፣ የጤና፣ የማቴሪያል ሁሉ የሚደረግላቸው ሊቀመ ይገባ ነው የሚያሳየው።
አቶ ወንድሞ ኢብሳ፣ እርስዎ ለአብዛኞቹ እስረኞች ጥብቅና በመቆም ይታወቃሉ እና እስረኞቹ ከዚህ በኋላ የሚኖራቸውን የማህበራዊ ህይወትም በስራዎትም አጋጣሚ ባሉትም ግንኙነት ያውቃሉ ተብሎ ይገመታል እና እነዚህን እስረኞች ለምሳሌ የማህበራዊ ድጋፍ ይደረግላቸው ባል እስረኞቹን በቁጥር ምን ያህል እንደሆኑ ምን ያህል የማሰቃየት ተግባሮች እንደተፈጸሙ የሚታወቅ ነገር አለ?
አመሰግናለሁ ለሰጣሽኝ እድል። እንደተባለው በቁጥር ወደ 600 የሚሆኑ በፌዴራል ደረጃ እና ከፌዴራል ውጭ ደግሞ እንዲሁ ወደ 1000 የሚቆጠሩ በዚህ በሽብር ጉዳይ ጋር በተያያዘ ባለፉት 3 ዓመታት እንቅስቃሴ እያደረጉ ከሚገኙ ጠበቆች አንዱ ነኝ። ከነዚህ በጣም በተለይ በፌዴራል ሰበር ችሎት በሽብር ክስ ተከሶ ከፍተኛ ጉዳት የደረሰባቸው አብዛኞቹ ወደ 600 የሚሆኑት አብዛኞቹ ከኦሮሚያ፣ ከአማራ፣ ከትግራይ፣ ከደቡብ፣ ሌሎቹ ከአዲስ አበባ የተባሉታ ከፍተኛ የሆነ የአካል ጉዳት የሞራል ያህል ይቅጠት እንዲሁም ደግሞ ዘሪን መሰረት በማድረግ ኢሞራላዊ የሆነ ድርጅት ተፈጽሞባቸዋል። ያው ቀደም ተብሎ ቢዘገይም የኢትዮጵያ ሰብአዊ መብት ኮሚሽንም እንዳረጋገጠው 10 የእጅ ጣቶቻቸው ጥፍር እንደተነቀለ፣ የእግራቸው እንደተነቀለ፣ ወንዶች እንደተኮላሹ፣ ሴቶች ደግሞ ራቁታቸው ነው። ወንዶቹን በሚመረምሩበት ጊዜ አካላዊ ብልታቸውን እየነካኩ እጅም ሞራል የሚነካ ነገር እንደተፈጸመ የተኮላሹ ወንዶች በቁጥር ከማስታውሳቸው
አቶ ወንድሞ እነዚህን እንግዲህ ሰራቸው ነው የቆየ ነውት እና እነዚህን የተፈቱትን እስረኞች መልሶ ለማቋቋም ምን ያስፈልጋቸዋል?
መልሶ ለማቋቋም የኢትዮጵያ ህገ መንግስት አንቀጽ 88 ንዑስ አንቀጽ 3 የሚጠቅሰው መነሻ አድርጌ ምንድን ነው የምለው፣ አንቀጹ የተፈጥሮና ሰው ሰራሽ አደጋዎች እንዳይደርሱ አደጋው ከደረሰ በኋላ ደግሞ ለተጎጂ መንግስት ወይም ደግሞ የሚመለከተው አካል እርዳታ ማድረግ እንዳለበት ይገልጻል። ይሄ የአገሪቷ ህገ መንግስት ነው። እንዲሁም ደግሞ የወንጀል ህግ አንቀጽ 756 የጉዳትና የሞራል ካሳ የነገሩ ሁኔታዎች ተገቢ ሆኖ ሲገኙ ተጎጂዎቹ ደንብን በመተላለፍ ለደረሰው ጉዳት መጠየቅ የሞራል የማቴሪያል ካሳ እንዲከፈላቸው ያዛል። እንዲሁም ደግሞ የፍትሐብሔር ህጋችን 50 ያስቆጠረውም ከ615 አንቀጽ ጀምሮ በስድብ በማዋረድ 616 617 መቀስቀስና አፈጻጸሙን ቃልን ማንሳት እንደዚህ የግል አቤቱታ በማቅረብ በህግ ሰው ሁሉ በህግ ፊት እኩል ነው በምለው መሰረትና 755 በሚያዘው መሰረት የጉዳትና የሞራል ካሳ መጠየቅ እንደሚችሉ ህጉ ያስቀምጣል። መንግስት ካሳ መክፈል አለበት። ጣጥፎቹን ለጉዳት ለህግ ማቅረብ አለበት። ኤንጂኦዎች መርዳት አለባቸው። ቤተሰቦች መርዳት አለባቸው። ደጋፊዎች መርዳት አለባቸው።
በጣም አመሰግናለሁ አቶ ወንድሙ ይብሳ። አቶ አማሃ መኮንን፣ እንግዲህ እነዚህ እስረኞች ቁጥራቸው በጣም ብዙ እንደሆነ ነው የሚገመተው። የተወሰኑ ከሚታወቁ እስረኞች ውጪ ቁጥራቸው የማይታወቁ እስረኞች ተፈተው በየቤታቸው እንዳሉ ገምታለሁ። እና እነዚህን በተደራጀ መልኩ ለማገዝ ወይም ደግሞ እነዚህን በተደራጀ መልኩ ኑሯቸውን መልሶ የሚመሰርቱበትን መንገድ ለማመቻቸት ምንድነው መደረግ ያለበት? በማንስ በኩል ነው መደረግ ያለበት?
አመሰግናለሁ። ያው እንግዲህ ሁለቱ ቀደም ሲል ከኔ የተናገሩት አብዛኛውን ገልጸውታል። ደረሰው ጉዳት አሁን በእናንተ ሚዲያ በተለያየ ሚዲያ ተገልጿል። መጀመሪያ እኔ መደረግ ያለበት ምለው ሲሆን አንቺን በተከክል ገልጸሸዋል። ምን ያህል ሰዎች ናቸው የታሰሩት? ምን ያህል ሰዎች ናቸው የተፈቱት? ማን ላይ ምን ደረሰ የሚለው እንደዚህ እድል ያገኙ ሰዎች ለተለያዩ ሚዲያዎች በሚናገሩበት አጋጣሚ ብቻ ሳይሆን መንግስት ራሱ ይሄን ነገር በስራዬ ብሎ ማጣራት ያለበት ይመስለኛል። አንድ የተቋቋመ ኮሚሽን እንዳለ ሰምቻለሁ በመንግስት በኩል። ምናልባት ከዚህ ኮሚሽን ጋር ሌሎች ገለልተኛ ተቋማት ለምሳሌ እንደኛ ድርጅት የሰብአዊ መብት ጉባኤ የመሳሰሉ ድርጅቶች ከተቻለም ዓለም አቀፍ የሰብአዊ መብት ድርጅቶችም አግዘው አንደኛ መጀመሪያ ምንድን ነው የተፈጠረው፣ ምን ያህል ሰው ነው የታሰረው፣ ምንድን ነው በእያንዳንዱ ላይ የደረሰው ጉዳት የሚለው በደንብ መታወቅ አለበት። ወደ መፍትሄ ወደ ካሳ ለማሰብ መጀመሪያ ጉዳቱ በግልጽ መታወቅ አለበት። ጥሩ ነገሩ ምንድን ነው? አሁን የሚያከራክር አይደለም። ጉዳት ደርሷል በብዙ ሰዎች ላይ። ቅድም አቶ ወንድሙ ለመጥቀስ የሞከሩት በጣም ዘግናኝ ጉዳት ደርሷል። ይህ አንድ ነገር ነው፣ በጥቅሉ የሚታወቅ ነው። በዝርዝር ግን በመረጃ ሊወጣ ይገባል። አንድ ይሄ ከሆነ በኋላ ምንም ጥርጥር የለውም የፖለቲካ ውሳኔም እንደተባለው የህግ ማዕቀፎቹ አሉ። የፖለቲካ ውሳኔም ያስፈልጋል። እነዚህ ሰዎች የታሰሩት በፖለቲካ ውሳኔ ነው፣ የተፈቱት በፖለቲካ ውሳኔ ነው። በዚህ መሀል ነው ይሄ ጉዳት የደረሰባቸው እና አሁንም ለዚህ ጉዳት የደረሰባቸውን ሰዎች ለማቋቋም የፖለቲካ ውሳኔም ጭምር ያስፈልጋል።
አቶ አማሃ በጣም አመሰግናለሁ። አቶ ፍስሀ ተክሌ፣ እንግዲህ አሁን ሶስታችሁም እንዳነሳችሁት እነዚህ እስረኞች ቁጥራቸው መጣራት አለበት፣ ከዛ ግን መካስ አለባቸው። ለምሳሌ ማህበራዊ፣ ስነ ልቦናዊ፣ ህጋዊ የሆነ ድጋፍ ማግኘት አለባቸው ነው። ይህንን እንዴት ነው ወደ ተግባር የሚሸጋገረው? የመንግስት ኃላፊነት ምን መሆን አለበት? ማህበረሰቡ ምን አይነት ድጋፍ ነው ሊሰጥ የሚችለው? ሲቪል ማህበራትና ዓለም አቀፍ የሰብአዊ መብት ተቋማትስ እንዴት በተቀናጀ መልኩ ድጋፍ ማድረግ ይችላሉ? ምን አይነት አካሄድ ተግባራዊ ቢደረግ ወደ ውጤት ሊመጣ ይችላል?
ይህን በተመለከተ ያው እንደዚህ አይነት በስርዓት ደረጃ የተፈጸሙ ወንጀሎች በሚኖሩበት ጊዜ ልምድ ያላቸው ሀገሮች አሉ። ለምሳሌ የቀድሞው የሶሻሊስት ካምፕ ውስጥ የነበሩት በተለይ የምስራቅ ዩሮፕ ሀገሮች እንዴት ነው ይህን ነገር ያደረጉት? አፍሪካ ውስጥ ሩዋንዳ፣ ሳውዝ አፍሪካ፣ እንዴት እናረጋግጥ የሚለውን ነገር ማየት ያስፈልጋልና አሁን ኢትዮጵያ ውስጥ ያለው ነገር የፍርሃት ችግር ነው፣ የግለሰቦች ችግር አይደለም። ምክንያቱም ምናልባት አሁን በሚዲያ ስለወጣ ተወሰኑ ሰዎች ስለሰማን ነው እንጂ እኔ በሚሰራውና ባጋጠመኝ ነገር የማሰቃየት ተግባር በሁሉም የሀገሪቱ አካባቢ በተለይ እንደሚፈጸም ነው እና ባለፈውን ሞያሌ አካባቢ የነበሩ ሰዎችን ባናገርንበት ጊዜ የ27 ዓመት የማሰቃየት ተግባር ታሪክ ነው ሲነግሩን የነበረው። ጉድጓድ ውስጥ ይቀበራሉ፣ ማቃጠል፣ እንደዚህ በጣም ብዙ ዘግናኝ የሆኑ ነገሮች ያሉ እና ይሄ ቅድም አቶ አማሃ እንዳለው በስርዓት ደረጃ መመዝገብ መታወቅ መቻል አለበት፣ ምን ያህል ሰዎች እዚህ ትክክል ነበሩ የሚለው። ሁለተኛ ሌሎች ሀገሮች እንዳረጉት ደግሞ የተፈጥሮ የነበረውን ነገር እውቅና መስጠት ያስፈልጋል። በተለያየ መልኩ ፐብሊክ አፖሎጂ ይፋ ይቅርታ ከሚለው በተጨማሪ ሙዚየሞች ሊኖሩ ይችላሉ፣ ይህን የሚያስታውሱ ሀውልቶች ሊኖሩ ይችላሉ። በተለያዩ አካባቢዎች ላይ የሰዎቹን ስም ዝርዝር ግልጽ ማድረግ ያስፈልጋል። የሆነ አሁን ለምሳሌ የናዚ ታሪክ ላይ የተገደሉ ሰዎች ስም ዝርዝር ያለበት አንድ ሙዚየም አለ ጀርመን ውስጥ ለምሳሌ። እንደዚህ አይነት ነገሮችን መደረግ ያለበት የሚለውን ነገር በደንብ አስቦ ያን ማድረግ ያስፈልጋል። ሁለተኛ ደግሞ እንዳይደገም ደግሞ ለማድረግ የሚያስፈልገውን የህግና ሌሎች ነገሮችን ደግሞ ሪቪዥን መሰራት አለበት። ጸረ ሽብር አዋጅ ጀምሮ ከወንጀል ስነ ስርዓቱ፣ ከፍርድ ቤት አቋም፣ እነዚህ ነገሮች በሙሉ ያን ሁሉ ማድረግ መቻል ያስፈልጋል። እና አንድ ተቆሞ ለምንድን ነው የተፈጠረው፣ የችግር ለምን ተፈጠረ፣ ይህንን ደግሞ እንዴት ሶልቭ እናደርጋለን የሚል ከመንግስት ከህዝብ በዚህ ጉዳይ ላይ ከሚሰሩ ሲቪል ተቋማት ጋር መወያየት ከሌሎች ሀገሮች ልምድ መውሰድ ያስፈልጋል ነው የሚለው።
አቶ ወንድሙ ኢብሳ እንግዲህ ይሄ ነገር እንዳይደገም መደረግ አለበት እያሉ ነው አቶ ፍስሐና። አሁን እስር ቤቶች በሙሉ ባዶ ናቸው፣ ባዶ ሆነዋል ማለት ይቻላል? ምክንያቱም አሁንም በእስር ቤቶች ውስጥ ተመሳሳይ ነገር ጨለማ ቤት ውስጥ ጭምር ያሉ እስረኞች አሉ የሚሉ መረጃዎች እየወጡ ነው እና በእርስዎ በኩል አሁን ያለው ሁኔታ ምን ይመስላል?
አመሰግናለሁ። አሁን ያለው ሁኔታ በእርግጥ ጅምሩ በጣም የሚያበረታታና በጣም ጥሩ ነገር ነው፣ መንግስት እየወሰደ ያለው ነገር ግን አሁንም እስር ቤቶች በእስረኛ ተናነቁ እንደሆነ ነው የምረዳው። በእኔ በኩል እንኳን የተያዙት ከኦሮሚያ ክልል ወደ 40፣ ከአማራና ትግራይ ክልል ወደ 40፣ 80 ሰዎች በአንድ ጠበቃ እኔ ያስኳቸው ጉዳይ አሉ ማለት ነው። ሌሎቹ መስሪያ ባልደረቦቼ እንዲሁ ተመሳሳይ በርካታ እስረኞች አሉ። ስለዚህ አሁን በየቀኑ ከትላንትናም ድረስ አሁን ዛሬ ጠዋትም በየችሎቱ የሚመጡት በጣም በርካታ የሆነ ሰው በየማረሚያ ቤቱ እንዳለ ነው። በሌላ በኩል ደግሞ አሁን ባዶ ነው ማለት አይቻልም፣ እስር ቤቱ ገና በርካታዎቹ አሉ። አሁን የምነግራቸው ኦነግ በፊት ለፊት በቤተ መንግስት ገብቶ በቦሌ ገብቶ ባንዲራ ፊት ለፊት በሚታይበት ጊዜ በሽብር ክስ የኦነግ ባንዲራ ይዛችኋል፣ የኦነግ ባንዲራ በሞባይላችሁ ውስጥ ተገኝተዋል በሚል የታሰሩ ልጆች ዛሬም እዛው እስር ቤት ናቸው። ትልልቆቹ ስም ያላቸው ዝና ያላቸው ሰዎች ቢወጡም ድምጽ የሌላቸው ምስኪን ወጣቶች ዛሬም እዛ ናቸው እና ተላቋል መለቋል ማለት አይቻልም።
አቶ አመሀ ቅድም አቶ ፍስሀ ተክሌ ያነሱት ነገር ነበረ፣ አዲስ አበባ ብቻ ወይም በፌዴራል ደረጃ ብቻ ያሉ እስር ቤቶች አይደሉም ይሄ ነገር ሲፈጸምባቸው የነበረው በመላው ኢትዮጵያ በስፋት ብዙ እስር ቤቶች ናቸው ብለዋል። እና እነዚህን በጠቅላላ በኢትዮጵያ ውስጥ የተፈጸሙትን የሰብአዊ መብት ጥሰቶች ለማውጣትና እንደው በመረጃ ለማስደገፍ በቀጥታ ኃላፊነቱን በአሁኑ ሰዓት ይውሰድና ይስራ ቢባል የማን ኃላፊነት ይሆናል?
ችግሩ በጣም ሰፊ ነው። አሁን በደንብ አቶ ወንድሙም በስፋት ገልጸውታል፣ አቶ ጠቅሰውታል። እኔ ለአንድ ተቋም ብቻ የሚተው ነው ብዬ አላስብም። ዞሮ ዞሮ በመንግስት ደረጃ ከሄድን የፍትህ ተቋማት ይመለከታቸዋል። ጠቅላይ አቃቤ ሕግ ጽሕፈት ቤት ይህንን ማቋቋሚ አዋጅም ስለሚል ማለት ነው የዜጎችን ሰብአዊ መብት መከበሩን በህገ መንግስቱ መሰረት ሁሉም የመንግስት አካላት መብቶች መብቶችን ማክበር መከበራቸው ማረጋገጥ ኃላፊነት አለበት። በቀጥታ ደግሞ እንደ ጠቅላይ አቃቤ ሕግ የሰብአዊ መብት ኮሚሽን ኢትዮጵያ ሰብአዊ መብት ኮሚሽን ኃላፊነት አለበት። ምናልባት ኢትዮጵያ ሰብአዊ መብት ኮሚሽን እያስተባበረ የሚመለከታቸው አካላት ተሳትፎበት ሰራ ይችላል። ግን ችግሩ አልቆመም። አሁንም አሁን አተኩረን እየተነጋገርን ያለነው ከሽብር ወንጀል ጋር ወይም ከክስ ተያይዞ ክስ የቀረበባቸውና የተፈቱ ነው። ግን እንደተባለው በሌላም ወንጀልም ተከሰው እስር ቤት ያሉ ብዙ ጉዳት የደረሰባቸው አሉ፣ የጠፉ ሰዎች አሉ። አሁን መሞታቸውም ታስረውም ያልተገኙ የጠፉ ሰዎች አሉ። ትልቁ ስራ መሆን ያለበት እንዳልኩት የጉዳቱ መጠን በደንብ መታወቅ አለበት። መንግስት ኃላፊነት ወስዶ ይህን ጉዳት የሚያጣራ አካል ተቋቁሟል። ያ አካል በይፋ አሁንም ተጠናክሮ ስራውን መስራትና ዜጎች መረጃ የሚያቀርቡበት ሁኔታ መመቻቸት አለበት። ገለልተኛ እነሱ የተረጋገጠ ተቋም እንዲሆንም መሰራት አለበት። ሲቪክ ለማስራት መሳተፍ አለባቸው። ዓለም አቀፍ ሰብአዊ ተቋማትን ይከታተሉት። ይሄ ተቋም ግጥም ኃላፊነቱን በገለልተኛ እየተወጣ መሆኑን የሚከታተሉበት እድል መኖር አለበት። ከህዝብ ጋር መተማመን መቻል ያስፈልጋል። ሰው ነው የጠፋው፣ ሰው ነው የተጎዳው እና እንደ ቀላል መወሰድ የለበትም ባይነኝ ይችላል።
አቶ ፍስሐ ተክሌ፣ ዓለም አቀፍ የሰብአዊ መብት ተቋማት ምን አይነት ድጋፍ ማድረግ ይችላሉ? ለእንደዚህ አይነት ጉዳይ ሪፖርቶቹን ከማውጣት ሁኔታዎችን አደባባይ ላይ ከመግለጽ በተጨማሪ ምን አይነት ሚና ሊጫወቱ ይችላሉ በእንደዚህ አይነት ጉዳይ ላይ?
ያው እንግዲህ ማራት ሁኔታ አምስት አቅጣጫ ለማገር እንደዚህ አይነት ሁኔታዎች ላይ ያው ከደበቁ ያልታወቁ የሰብአዊ መብት ጥሰቶችን የማውጣት ስራ ነው የሚሰራው እና በዚህ ረገድ ብዙ ያሰባሰብናቸው መረጃዎች አሉ። ኢትዮጵያ ውስጥ ምናልባት በሪፖርት መልክ አላካተትናቸው ይሆናል እስካሁን ድረስ፣ ግን ደግሞ ያሰባሰብናቸው ብዙ ቴስቲሞኒዎች ወይም ምስክርነቶች አሉ። ያንን ፐብሊክ ማድረግ እንችላለን፣ ወይም ደግሞ ሌሎችም እንደዚህ ያደረጉ ካሉ ማድረግ ይቻላል። ለምሳሌ ሂውማን ራይትስ ዎች ያወጣው ሪፖርት አለ። ጅጅጋ ውስጥ ያለ እስር ቤት በሶማሌ ክልል የሚያስተዳደር እዛ ውስጥ ምን አይነት ሊፈጸም እንደነበር የሚያሳይ ነገር አለ። ሌሎችም ድርጅቶች እንደዚህ ያደረጓቸው የመጀመሪያው መረጃዎቹን ሼር ማድረግ ሪፖርት ማድረግ ሊሆን ይችላል። ሌላው ቴክኒካል ሰፖርት ሰጥ ይቻላል። በዚህ ጉዳይ ላይ ለሚሰሩ በተለያየ መልኩ ረጅም ጊዜ ያገለገሉ የሰሩ ድርጅቶች ከመሆናቸው አንጻር የተለያየ ኤክስፐርቲዝ አላቸው። ያንን ደግሞ በዚህ ውስጥ ለመንግስት መስረት ሰጥ ይችላሉ፣ ወይም ደግሞ ሀገር ውስጥ ለሚንቀሳቀሱ ገለልተኛ ተቋማት ያንን ማድረግ ይችላሉ። በተጨማሪ የተለያዩ ተቋማት አሉ። የተባበሩት መንግስታት የሰብአዊ መብት ሀይ ኮሚሽነር ከፍተኛ ኮሚሽነር አለች ነው አዲስ አበባ ውስጥ ኦፊስ አለው። ትልቅ ኤክስፔሪንስ አለው በነዚያ ነገሮች ላይ ትልቅ ልምድ አላቸው። ከእነሱ ጋር መስራት ይቻላል እና ይህን ሁሉ በማድረግ ብዙ ነገር መተባበር ይቻላል ለማለት ነው።
አቶ ፍሳዚሁ ጋር እንደው ማጠቃለያ እየወሰድኩኝ እንዲሄድ እንግዲህ የኢትዮጵያ መንግስት ለረጅም ጊዜ ሲያስተባብለው የቆየ ጉዳይ ነው። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ መጥተው በይፋ እንደው እስከሚናገሩ በህዝብ ተወካዮች ምክር ቤት ድረስ በጣም የተሸፈነና የተደበቀ ነገር ነበረ። ከዛ በኋላ የታዩ አንዳንድ ነገሮች በይፋ የማመን የሰብአዊ መብት ኮሚሽን በኢትዮጵያ መንግስት በጀት የሚተዳደረው የሰብአዊ መብት ኮሚሽንን ጨምሮ ብሔራዊ ቴሌቪዥን ጣቢያዎችም ጉዳዩን ሲያመጡ ይታያሉ። እና ጠቅላይ ሚኒስትር ከዚህ አኳያ ምን አይነት እርምጃ ወደፊት ቢራመዱ፣ የት ድረስ ሁኔታውን ቢያሰፉት ይሄ እልባት ሊያገኝ ይችላል?
ብዙ ነገር አንደኛው በመንግስት ተቋማት ላይ ብቻ መተማመን አይቻልም። በሰብአዊ መብት ላይ አንደኛው መታወቅ ያለበት ነገር መንግስት በሰብአዊ መብት ላይ የሚታመን አካል ሊሆን አይችልም። ሌሎች ኢንዲፔንደንት ወይም ደግሞ ነጻ የሆኑ አካላት መኖር አለባቸው። ይሄ እንግዲህ የሰብአዊ መብት ኮሚሽኑንም ያጠቃልላል እና ለምሳሌ የሰብአዊ መብት ኮሚሽኑን የኢትዮጵያን የሰብአዊ መብት ኮሚሽን ስናስበው ለረጅም ጊዜ ኢትዮጵያ ላይ የሚሰጡ የሰብአዊ መብት በተመለከተ የሚሰጡ ትችቶችን ሲያስተባብል ነው። እንደ መንግስት አካል ሆኖ ይሄ ነገር አልተፈጸመም እንደዚህ አይደለም እያለ ሲያስተባብል የቆየ ነው። እስከ ቅርብ ጊዜ ድረስ አምና ድረስ ማለት ነው። የሰብአዊ መብት ጉዳይ የመንግስት ሞኖፖሊ መሆን የለበትም። ብዙ ተቋማት፣ ብዙ ዳይቨርሲቲ ያላቸው ተቋማት የሚይዙት መሆን አለበት እና ያ ሞኖፖሊ መቅረት አለበት። ለዛ ደግሞ አስፈላጊውን የህግ ማዕቀፍ ማስተካከል ያስፈልጋል። የበጎ አድራጎቶች ህጉ መስተካከል መቻል አለበት ነው። ከዛ መጀመር አለበት። ከዛ በኋላ እንግዲህ ሞኖፖሊ፣ የመንግስት ሞኖፖሊ መቅረት አለበት።
እሺ፣ አቶ ወንድም በማህበረሰቡ በኩል በማህበረሰቡ መደረግ ያለበትን ነገር አንስተዋል እና በአጠቃላይ በጠበቆችም ደግሞ ምን መደረግ አለበት የሚለውን አጠር አድርገው ማጠቃለያ ይስጡንና አቶ አማሃንም አሰናብታለሁ።
አመሰግናለሁ። እኔ ማለት የምፈልገው አንደኛ ጠበቆቹ ሙያዊ ኃላፊነታቸውን በእውቀት፣ በድፍረት፣ በመስዋዕትነትና በኃላፊነት መወጣት አለባቸው። የማይፈራ ነገር መፈራት የለበትም።
እሺ፣ በጣም አመሰግናለሁ። አቶ አማሃ ማጠቃለያ ሀሳብ ካሉት በእርስዎ ማጠቃለያ ሀሳብ ውይይታችንን እንደምድም።
ያለንበት ሁኔታ ብዙ ነገሮችን በጥንቃቄ እንድናይ፣ እንድናስብ፣ እንድንፈጽም የሚያደርግ ነው። በአንድ በኩል ክቡር ጠቅላይ ሚኒስትሩ የጀመሩት መንገድ ይሄ የእርቅ፣ የአንድነት፣ የፍቅር መንገድ አለ። እሱ በጣም ጠቃሚ ነው። ብዙ ችግሮችን ሊፈታ ይችላል። ግን ጎን ለጎን የህግ ማስከበር ስራም አገር ነውና ከሀገርም ትልቅ ሀገር ነውና ብዙ አይነት ጥያቄዎች ያሉበት ነው። የህግ ማስከበር ስራም ተጠናክሮ መቀጠል አለበት። ተጠናክሮ መቀጠል አለበት ሲባል ባለፈው ጊዜ አንፎርቹኔትሊ በሰዎች ህይወት በወጣቶች ህይወት በወጣቶች ነጻነት ዋጋ ተከፍሎ ተማርን ነው ያየነው ቢሆንም ያለፈው መደገም የለበትም። ሰዎች ያለ ምክንያት መታሰር የለባቸውም። ትክክል ነው። ከታሰሩም በኋላ መብታቸው መጠበቅ አለበት። ይሄ የሚያከራክር አይደለም። በተለይ ከሰብአዊ መብት ጥሰት ጋር በተያያዘ ዓለም አቀፍ ስታንዳርዱም የሚለው ሰብአዊ መብት ጥሰት ፈጻሚዎች በይቅርታ የሚታለፉበት ሁኔታ የለም። በሁለት ምክንያት፣ አንደኛ ሰብአዊ መብት ትልቅ ቫልዩ ትልቅ ዋጋ የሚሰጠው በመሆኑ፣ ሁለተኛ ግን ጽዮን ያነሳሽው አለ ዳግመኛ እንዳይፈጸም መታሰቢያ መስራት አንድ ነገር ነው። ግን ትልቁ ዋስትና ዳግመኛ እንዲህ አይነት ጥሰት እንዳይፈጸም ተጠያቂነት ጉዳይ ነው። ሁለተኛው እስከ ዛሬ ጊዜ በነበረው ያው ሁሉም ነገር መጥፎውንም ጥሩም የሚባለውንም መንግስት ነው ይዞት የነበረው። አሁን ግን ህብረተሰቡ መሳተፍ አለበት። ህብረተሰቡ ብዙ ጊዜ የሚሳተፈው ያው በሲቪል ማህበራት በኩል ነው። ሲቪል ማህበራት በነጻነት እንዲደራጁ በነጻነት እንዲንቀሳቀሱ መፈቀድ አለበት። ይህንን በጣም አፍኖ ይዞ የነበረው ህግ በእርግጥ ያው ቅድሚያ ሊሻሻሉ ከሚገባቸው ውስጥ ቅድሚያ ተብሎ እሱም የተጀመረ ነገር ላይ እንደዚህ መፋጠን አለባቸው።
ሶስታችሁንም በጣም አመሰግናለሁኝ። አቶ ወንድሙ ኢብሳ እና አቶ አማህ መኮንን ከአዲስ አበባ የህግ ባለሙያዎች፣ በተለይ ደግሞ ከሽብር ጉዳይ ጋር በተያያዘ ለተለያዩ ተከሳሾች ጥብቅና ስትቆሙ የነበራችሁ ናችሁ። አቶ ፍስሐ ተክሌ ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ ናቸው። እሳቸውንም እናንተንም በጣም አመሰግናለሁ።
እግዚአብሔር ይመስገን። በጣም እናመሰግናለን።